እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን እንደገና ደግሞ አየኋችሁ። እግዚአብሔር ይባረክ። ዛሬ ከእግዚአብሔር ቃል የምንካፈለው ምናልባትም ብዙ ጊዜ በሕይወታችን የምንሰበከው የምናየው ልንሰማ የምንወደው ነገር ብዙ ጊዜ ትልቅ ነገር ነው። እሱም ደግሞ እግዚአብሔር ስለኛ ስላለው ፍቅር ነው አይደለም? እግዚአብሔር ስለኛ ስላለው ፍቅር ሁሉ ጊዜ ብንሰማ አንጠግብም። ምክንያቱም ፍቅሩ ሰብስቦን በቤቱ እንድንኖር በቤቱ እንድንጸና እግዚአብሔር በዛ ጉልበት ሰጥቶናል። እግዚአብሔር ይባረክ። ከዚህ የበለጠ ልንሰማ የምንፈልገው ነገር የለም። ዛሬ ደግሞ ገልብጠነው እኛ ክርስቶስን እግዚአብሔርን እንወዳለን ወይ የሚለውን ደግሞ እንማራለን። እግዚአብሔር ወዶናል። ዘመናችን ሙሉ ተሰብከናል፣ ሰምተናል። ተወደኛለህን ይለናል ጌታ ኢየሱስ ክርስቶስ ዛሬ። ተወጂኛለሽን? ምን ነው ድምጻችሁ ጠፋ? ተወዱኛላችሁን ይላል ጌታ ኢየሱስ ክርስቶስ። አትፍሩ። እግዚአብሔርን ባትወዱ እዚህ አትቀመጡ። ትወደኛለህን በሚለው ርዕስ ላይ ተንተርሰን ጥቂት የእግዚአብሔር ቃልን አብረን እንመለከታለን። ዛሬ የጥምቀት ጊዜም ስላለ አጭር ነው መልእክቴ፣ ብዙ ረጅም አይሆንም እንደተለመደ አካባቢና። መጀመሪያ ግን እንጸልይ። እግዚአብሔር አምላካችን ሆይ ስለ ዘላለማዊ ፍቅርህ ልንገልጸውና ልንገምተው ከምንችለው በላይ ስለሆነ ታላቁ ፍቅርህ እናመሰግናለን። በፍቅርህ ተማርከን ቤትህ ቁጭ ብለናል። ዘመናችንም በሙሉ እግዚአብሔር ሆይ አንተን እያመለክን አንተ የምታደርገውን መልካም ነገር እየተመለከትን ዳዊት አንዲት ነገር እለምናለው እርሷንም እሻለው እንዳለ ያንን መሻት ስለሰጠህን አንተ የምታደርገውን ድንቅ ነገር በቤትህ ተቀምጠን እያየን ነው። ፍቅርህ ጥልቅ ነው። ፍቅርህ ዘላለማዊ ነው። በዚህ ፍቅር ውስጥ ስላለንም ክብር ላንተ እንሰጣለን። እግዚአብሔር ሆይ ዛሬ ደግሞ በተራችን ተጠይቀናል። ትወደኛለህን? ትወጂኛለሽን? እግዚአብሔር ሆይ ምላሻችን እናንተ ታውቃለህ። ዛሬ እግዚአብሔር ሆይ አብረን የምንካፈለውን ይህን ቃል አንተ ባርክልን። ከዚህ ውስጥ የምናገኘውን ነገር እግዚአብሔር ሆይ አንተ በመንፈስ ቅዱስ ፍሬያማ እንዲሆን እግዚአብሔር ሆይ ከእኛ ጋር አሁንልን። እኔንም የምናገረውንም ጉባኤውንም እርዳን በኢየሱስ ክርስቶስ ስም። ትወደኛለህን የሚለው ቃል ብዙዎቻችሁ የምታውቁት ነው። እንደዚሁም ደግሞ በጣም ታዋቂና ዝነኛ የሆነ ጥቅስ ነው። ይኸውም ደግሞ ጌታ ኢየሱስ ክርስቶስ በመጨረሻው ደቂቃ በዮሐንስ ምዕራፍ 21 ላይ ሐዋርያው ጴጥሮስን የጠየቀው ጥያቄ ነው። ጴጥሮስ ይህንን ጥያቄ ሲጠየቅ በጣም በአስቸጋሪ ጊዜ ነበር የተጠየቀው። በበረከት ውስጥ ሆኖ እጁን ዘርግቶ በሚዘምርበት እየዘለለ በሚጨፍርበት አምላኬ ሆይ እወድሃለሁ ብሎ በድፍረት በሚናገርበት ጊዜ ሳይሆን አንገቱን በደፋ ጊዜ፣ ባፈረ ጊዜ፣ ቅስሙ በተሰበረ ጊዜ ጌታ ኢየሱስ ክርስቶስን ቀና ብሎ አይን ለአይን ለማየት የተቸገረበት ጊዜ ነበር ጌታ ኢየሱስ ክርስቶስ የጠየቀው። እግዚአብሔር ከእንዲህ አይነት አጣብቂኝ ጊዜ ጥያቄ ውስጥ እግዚአብሔር ያውጣን። ምክንያቱም ጴጥሮስ ለጌታ ኢየሱስ ክርስቶስ ለመሞት እንኳን ራሱን አሳልፎ ለመስጠት የሚፈልግ ከደቀ መዛሙርቶቹ ሁሉ ቀድሞ የሚጋፈጥ ችግር በሚመጣበት ጊዜ ሁሉ እንኳን በኃይልም እንኳን ጌታ ኢየሱስ ክርስቶስን ለመከላከል ራሱን ወደፊት የሚያመጣ ሐዋርያ ነው። ነገር ግን ከብዙ ውርደት፣ ከብዙ ቃልን አለመጠበቅ፣ ከብዙ መሸማቀቅ በኋላ ከጌታ ኢየሱስ ክርስቶስ ጋር ሆኖ እያለ ጌታ ኢየሱስ ክርስቶስ ትወደኛለህን አለ። እግዚአብሔር አይሳሳትም። ጊዜ የርሱ ነው ምን ጊዜ ምን እንደሚጠይቀኝ እኔና እናንተን እግዚአብሔር ያውቃል። እኔና እናንተ ይህ ጥያቄ እንዲቀርብላችሁ ምን ጊዜ ነው የምትፈልጉት ቢባል ሞቅ ያለ ያምልኮ ጊዜ ባለበት በእሁድ ቀን ዓለምን ረስተን ቤታችንን ዘግተን አይምሯችንን ሰብስበን እዚህ ባለን ጊዜ ሆ ባልን ጊዜ ሊመስለን ይችል ይሆናል። እግዚአብሔር አምላክ ግን በደከምን ጊዜ በድካማችን ጊዜ መጥቶ ትወደኛለህን ትወጅኛለሽን ይላል። ጌታ ኢየሱስ ክርስቶስ ያልሰጠንን አይጠብቅብንም። ለኛ ያላሳለፈውና ለኛ ያላደረገውን ነገር አምጡ አይለንም። ጴጥሮስ አሁን እዚህ ቦታ የተጠየቀው ጌታ ኢየሱስ ክርስቶስ የሰጠውን ምን አደረከው ነው ጥያቄው። አብረው በሚመላለሱበት ጊዜ ሁሉ ለደቀ መዛሙርቱና ለህዝቡ ሁሉ ያሳየው ነገር የሰጠውን ፍቅር ያ የሰጠው ፍቅር አንተ ውስጥ አለ ወይ ነው ጥያቄው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ አብ እንደወደደኝ እኔ ደግሞ ወደድኳችሁ በፍቅሬ ኑሩ ይላል። አብ እንደወደደኝ እኔ ደግሞ ወደድኳችሁ። ጌታ ኢየሱስ ክርስቶስ የመውደድን ምንጭ የት እንደሆነ መጀመሪያ ይናገራል። የመውደድ ምንጭ ከአብ ዘንድ ነው። እግዚአብሔር የተመሰገነ ይሁን። ከአብ ዘንድ የመጣ ፍቅርና መውደድ ነው ጌታ ኢየሱስ ክርስቶስ ውስጥ የገባው። ጌታ ኢየሱስ ክርስቶስ የተወደደው በአብ ነው። በሚቀጥለው ቁጥር ደግሞ በ12 ላይ እኔ እንደወደድኳችሁ እርስ በእርሳችሁ ትዋደዱ ዘንድ ትእዛዜ ደግሞ ይቺ ናት ይላል። ፍቅርን ከአባቱ ተቀበለ፣ ያንንም ፍቅር ደግሞ ለኛ ሲሰጥ እንመለከታለን። ምንጩ እግዚአብሔር ነው። የተወደደበት ከእግዚአብሔር ነው። እርሱም ደግሞ የወደደን አብ በወደደን ፍቅር ነው። መጠኑንና ደረጃውን ሲለካ ጌታ ኢየሱስ ክርስቶስ ምን ይላል? አብ እንደወደደኝ እርስ በርሳችሁ ተዋደዱ ነው የሚለው። እርሱ እንደወደደን አብ ጌታ ኢየሱስ ክርስቶስን በምን ያህል መጠን እንደወደደው ማንኛችንም መገመት አንችልም። ከአይምሯችን በላይ ነው። ጌታ ኢየሱስ ክርስቶስ ደግሞ እኔና እናንተን የወደደን ፍቅር አብ በወደደው መጠን ነው። ምንም ሳያሳንስ። ለዚህ ነው እኔ እንደወደድኳችሁ እርስ በርስ ተዋደዱ ይላል። አብ እንደወደደኝ እኔ ደግሞ ወደድኳችሁ። አብ እንደወደደኝ እኔ ደግሞ በዛው ልክ ወደድኳችሁ። ስለዚህ ይህ ፍቅር ከእናንተ ይለፍ፣ ወደ ወንድሞቻችሁም ይድረስ። እኔ እንደወደድኳችሁ ደግሞ እናንተ እርስ በርሳችሁ ተዋደዱ ትእዛዜ ይቺ ናት ይላል ጌታ ኢየሱስ ክርስቶስ። ሰምታችሁኛል? እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ። ደግሞ አትርሱ፣ እኔ የወደድኳችሁ አብ እንደወደደኝ ነው። እናንተም ወንድሞቻችሁን ስትወዱ እንደ አብ ፍቅር ከዛ ባላነሰ መልኩ ወንድሞቻችሁን እንድትወዱ እለምናችኋለሁ። ትእዛዜም ደግሞ ይቺ ናት ይላል ጌታ ኢየሱስ ክርስቶስ። እርስ በርሳችን ብቻ እንድንዋደድ አይደለም ያዘዘን፣ ከዚህ ያለፈ ነው የአብ ፍቅር። የሚወዱንን መውደድ ቀላል ሊሆን ይችላል። ነገር ግን ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 6 ላይ በቁጥር 27 ላይ ጠላቶቻችሁንም ውደዱ ይላል። አሁን ቻሌንጁ እዚህ ጋር ነው። ጌታ ኢየሱስ ክርስቶስ ቀደም ብሎ በዮሐንስ ወንጌል ላይ ያዘዘን እርስ በእርሳችን እንድንዋደድ ነው። እዚህ ያለነው ሰዎች እንድንዋደድ ነው። በጌታ ያለን እንድንዋደድ ነው። የቀረቡን ዘመዶቻችንንም ምናልባት እንድንዋደድ ነው። ነገር ግን የእግዚአብሔር ፍቅር ከዛ ያልፋል። እርስ በእርስ መዋደድ ቀላል ነው። ምናልባት መልካም ነገር አድርጌላችሁም ልትወዱኝ ትችላላችሁ። ከእግዚአብሔር ከሰጣችሁ ፍቅር ጋር ልናምታታው እንችላለን። ስለተደረገልኝ ወድጃችሁ ክርስቶስ ባዘዘኝ ፍቅር የወደድኳችሁ ሊመስለኝ ይችል ይሆናል። ፈተናውና ትክክለኛው የክርስቶስ ኢየሱስ ፍቅር ትእዛዝ መመንዘሪያው ጠላታችሁን ውደዱ ይላል። ጠላታችሁን ውደዱ፣ ለሚጠሏችሁም ደግሞ መልካምን አድርጉ፣ የሚረግሟችሁንም መርቁ፣ ስለሚበድሏችሁም ጸልዩ ብሎ ሁለንተናችንን ያለን መሳሪያችንና ጦራችንን በሙሉ ያስጥለናል። የጠላኝን ሰው ለመበቀል ስነሳ፣ የሚረግሙኝን ደግሞ እጥፍ ለመሳደብና ለመርገም ስነሳ፣ ሲሰድቡኝ ደግሞ እኔ ከነርሱ በበለጠ ለመሳደብ ራሴ ለሊቱ ሙሉ አዘጋጅቼ ስነሳ፣ ጌታ ኢየሱስ ክርስቶስ ግን ጠላትህን የሚረግሟችሁን የሚሰድቧችሁን ሁሉ ውደዱ። ይህ ራሳችሁን ያስታጠቃችሁት ጦር ጋሻውንም ጦሩንም ዱላውንም ሌላውንም መሳሪያ ካላችሁ ራሳችሁን ያስታጠቃችሁበት ጣሉት ብሎ ዲስአርም ያደርገናል። ጠቅላላ ባዶ እጅ ያስቀረናል። ከምን ጋራ? እርሱ ከሰጠን ፍቅር ጋራ። ጌታ ኢየሱስ ክርስቶስ በወደደን መጠን እኛ ከወደድነው ያ ፍቅር ጠላትን የመውደድ አቅም አለው። እግዚአብሔር የተባረከ ይሁን። ጠላቶቻችንን የመውደድ አቅም አለው። እግዚአብሔር የተመሰገነ ይሁን። የጌታ አገልግሎት ዘመኑ በሙሉ ከመውደድና ከፍቅር ከዚህም የተነሳ ከርኅራኄና ከሐዘኔታ ጭምር ነበረ ነፍሳትን የሚመለከተው። በማቴዎስ ወንጌል ምዕራፍ 9 ቁጥር 36 ላይ ብዙዎቻችሁ የምታውቁት ጥቅስ ምን ይላል? ብዙ ህዝብን ባየ ጊዜ እረኛ እንደሌላቸው በጎድ ተጨንቀው ተጥለውም ነበርና አዘነላቸው። ሲያያቸው እረኛ እንደሌላቸው ሰዎች ሆነው አገኛቸው። ከዛም የተነሳ ጌታ ኢየሱስ ክርስቶስ ተጨንቀው እንዳሉ ስላየ አዘነላቸው ይላል። ከአብ የተቀበለው ፍቅር ወደዚህ ምድር ሊያስተላልፍ ያለው ፍቅር ከሐዘኔታ ከርኅራኄ ጋር የተሞላ መሆኑን እንመለከታለን። ለዚህ ነው እረኛ እንደሌላቸው ሆኖ ስላያቸው መልካም እረኛ እኔ ነኝ ይላል። መልካም እረኛ እኔ ነኝ። እግዚአብሔር የተመሰገነ ይሁን። በመልካም እረኛ እጅ ላይ ነን። በሚወደን እጅ ላይ ነን። በሚያፈቅረን እጅ ላይ ነን። አታስቡ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል። ይሄ ነው ከባዱ የፍቅር መጨረሻ ማጠቃለያ። መልካሙ እረኛ ነፍሱን ስለ በጎቹ ያኖራል፣ ሕይወቱን እስከ መስጠት ድረስ ለበጎቹ ይራራል ይላል ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ የሚወደን በዚህ መጠን ነው። እኔ እናንተስ እንወደዋለን? ጌታ ኢየሱስ ክርስቶስ ትወደኛለህን ትወጅኛለሽን ብሎ ልክ ጴጥሮስን በጠየቀበት ጥያቄ የጠየቀን የሰጠን ሕይወቱን ስለሆነ ነው። ሕይወት የተሰጠን ሰዎች ጌታ ኢየሱስ ክርስቶስን እንወደዋለንን? ነፍሱን ለወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለም ይላል። ነፍሱን ለወዳጆቹ ከመስጠት የበለጠ ፍቅር ለማንም የለም። ከዚህ ያለፈ ፍቅር የለም። የፍቅርን መጨረሻ ጌታ ኢየሱስ ክርስቶስ ሰጥቶናል። ይህን የፍቅር መጨረሻ ሰጥቶ በተግባር ራሱን ካሳየን በኋላ እንደገና ትወደኛለህን አሁንስ ይለናል። አሁንስ ትወደኛለህን? ትወደኛለህን? እርሱ እንደሚወደን ኢየሱስ ክርስቶስ መወደድን ይፈልጋል። ቀላል ነገር ነው የጠየቀን። ይህንን ክርስቶስ መውደድ ለኛ ቀላል ነው። ሕይወታችንን አልጠየቀንም። ለሱ የምንሰዋው መስዋዕት አልጠየቀንም። የተጎርተን ከጉድለታችን በምንሰጠው ነገር አልጠየቀንም። እርሱ በሰጠን ነፃ ፍቅር ግን ትወደኛለህን ብሎ ይጠይቃል። ምን ጥያቄ አለው? ለምንድ ይህ ጥያቄ የምንጠየቀው ትሉ ይሆናል። ኢየሱስ ዓላማ አለው። ነፍስን ከመስጠት የበለጠ ፍቅር የለም። እግዚአብሔር የተመሰገነ ይሁን። لفكر ترغوم اندى يسوس يلم فكر انساس بات جيتا يسوس نالم علو ملا كالاتانا يوالو ترغوان بوستو الرد علو لفكر ترغوم اندى يسوس يلم فكرو يمايا قوار جيرتنو አጥንትን ዘልቆ የሚስማ ለዩጣም የሞላው የብርታት ቀኔን የሚያስማ ለፍቅር ትርጉም እንደ ኢየሱስ ያለ ፍቅርን ዲፋይን እናድርግ ብንል እግዚአብሔር ይባረክ። ፍቅርን ዲፋይን እናድርግ ብንል ፍቅር ክርስቶስ ነው። ፍቅር ክርስቶስ ነው። ዴፊኒሽኑ ወይንም የፍቅር ትርጉም ኢየሱስ ነው። እግዚአብሔር የተባረከ ይሁን። ፍቅርን ተርጉሞ በተግባር በአይናችን እንድናየው ያደረገ ኢየሱስ ክርስቶስ ነው። ይህ የፍቅር ትርጉም የሆነው ጌታ ኢየሱስ ክርስቶስ ነው ትወደኛለህን ያለው። እግዚአብሔር የተባረከ ይሁን። የሚወደንን መውደድ እጅግ በጣም ቀላል ነው። ነገር ግን ጠይቆናል። ዓላማ አለው፣ ምክንያት አለው። ወደ በኋላ እንመለከተዋለን። ለፍቅር ትርጉም እንደ ኢየሱስ የለም። ነፍስን ከመስጠት የበለጠ መውደድ የለም። ይህች ናትና ፍቅር ብርሃን የሆነች ለዚህ ዓለም። ፍቅር ለማየት ኢየሱስን መመልከት ፍቅሩ የማያቋርጥ ጅረት ነው። አጥንትን ዘልቆ የሚስማ ልዩ ጣዕም የሞላው የብርታት ቀኔን የሚያስማ ለፍቅር ትርጉም እንደ ኢየሱስ የለም። እግዚአብሔር ይባረክ። ለፍቅር ትርጉም እንደ ኢየሱስ የለም። እግዚአብሔር ስሙ የተባረከ ይሁን። ወንጌላችን በፍቅር የተሞላ ነው። ይሄንን በጣም በጣም ለተመለከቱ ይገባል። ከሌሎች እምነት ልዩ የሚያረጋን በፍቅር ተጀምሮ በፍቅር ያልቃል። ወዳጆቻችንን እንድናፈቅር ታዘናል። ጠላትንም የሚረግሙንም የሚሰድቡንንም እንድንወዳቸው ታዘናል። ዓለም የሚገረመው ለዚህ ነው። በዓለም ላይ ከፍተኛ እምነት ቁጥር ያለው 2.4 ቢሊዮን ህዝብ ክርስቲያን ነው። 2.4 ቢሊዮን። ለምን መሰላችሁ? ጦራችን ፍቅር ስለሆነ ነው። ኃይላችን ፍቅር ስለሆነ ነው። ከክርስቶስ የተቀበልነው ጉልበት ሰውን የሚለውጥ ኃይል፣ ኃይለኛን ለማዳ የሚያደርግ፣ ተደባዳቢን እጁን የሚያዝል፣ ወደ ፍቅር እጅ የሚለውጥ፣ ቁጠኞችን የሚያበርድ፣ ነገረኞችን የፍቅር ሰዎችና ጠቢባን የሚያደርግ፣ ሌቦችን ከሌብነታቸው አስጥሎ ለጋሽ የሚያደርግ፣ ክፉዎችን ደግ የሚያደርግ፣ መንግስታትን በክብሩ ስር የሚያስገዛ የኢየሱስ ፍቅር ነው። ለዚህ ነው ከዓለም ሁሉ ቁጥራችን ብዙ የሆነው። እግዚአብሔር የተመሰገነ ይሁን። አገልግሎታችን የጌታ የኢየሱስ ክርስቶስ መልእክት ፍቅር ብቻ ስለሆነ ፍሬ ልናገኝ ይችላል። እግዚአብሔር የተመሰገነ ይሁን። ይቅርታ። በዚህ ቤተ ክርስቲያን ውስጥም በሌሎች አባተ ክርስቲያን ውስጥም ያላችሁ ሰዎች በሙሉ አገልግሎታችን አገልግሎታችሁ በፍቅር የተለወሰ ካልሆነ ፍሬ የለውም። እዚህ ቤተ ክርስቲያን ውስጥ የሚያገለግሉትን ሰዎች አይነበር ከእግዚአብሔር ፍቅር የተነሳ። አንዳንዶቻችሁ ጧት ጧት እሁድ መታችሁ ሻይ ታፈሉልናላችሁ። እህታችን ወይንሸትን ሁላችንም እናቃታለን። ሺ ሶ ዴዲኬትድ። በጊዜ ነው የምትመጣው፣ ከሁሉ ቀድሞ ነው የምትመጣው። ለሊት ቁርስ ሰዓት በሉ የምትመጡ ለጸሎት ለአገልግሎት ሁሉ ቁርስ ቀምሳችሁ በጉልበት እዚህ እንድትመጡ የምታደርገን ከእግዚአብሔር ፍቅር የተነሳ ነው። ሌላ ምንም ነገር የለውም። ደሞዝ የላትም። ከእግዚአብሔር ፍቅር የተነሳ ነው። በር ላይ ቆሞ በር ከፍቶ ቤቱን አጽድቶ አስተካክሎ መብራት አብርቶ ኤር ኮንዲሽኑን ከፍቶ በሚመች ሌቭል አድርገው ምቾታችን እንዲጠበቅ የሚያደርጉልን እግዚአብሔርን ስላፈቀሩ ከፍቅር የተነሳ ነው። ተከፍሏቸው አይደለም። ህፃናት አገልግሎት ሂዱና ሂሩት ሌሎችን ወገኖቻችን እዚህ ያለውን ነገር ሳያጓጓቸው ከዚህ ይልቅ ወንጌልን ለህፃናትና ለወጣቶች ለመስበክ ግድ ያላቸው ምንድን ነው? የክርስቶስ ፍቅር ነው። ፍቅር ብቻ ነው። ፍቅር ከሌለ አገልግሎታችሁም የተባረከ አይሆንም። ፍቅር ካለ ግን አገልግሎታችሁ የተባረከ ነው። መጋቢዎቻችንም በፍቅር የሚያገለግሉን እግዚአብሔርን ስለሚወዱ ነው። ያንን የእግዚአብሔር ፍቅር ወደኛ ለማስተላለፍ ፍቅሩ ግድ ስለሚላቸው ነው። የምስክርነት አገልግሎት ዛሬ ቴዲ ያለ አይመስለኝም። የምስክርነት አገልግሎት የምታገለግሉ ሰዎች ትወደኛለህን የሚለው የጌታ የኢየሱስ ክርስቶስ ጥያቄ በልባችሁ ላይ ሁሉ ጊዜ ሊነሳ ይችላል። ክርስቶስን የምትወዱ ከሆነ ሰዎች በመንገድ ላይ ሲንከራተቱ ተጨንቀው ወደ ሞት ሞትን ሲመኙ ሌት ተቀን ሲጨነቁ መውጫ ቀዳዳ ሲጠፋቸው ብርሃን በርቶ ጨለማ ሲሆንባቸው ሰፊ ዓለም ላይ ሆነው ዓለማቸው ጠባብ ስትሆን ለዘላለም የተዘረጋ ተስፋና ዘመን በፊታቸው ኖሮ የዘመናቸው መጨረሻ ዛሬ መሰላቸው የምስራቹን ቃል ለማድረስ ጉልበት የሚኖራችሁ ክርስቶስን ስትወዱ ነው። ለነሱ ብላችሁ ሳይሆን ህይወቱን ሰጥቶ የወደዳችሁ ክርስቶስን ስትወዱ ጉልበት ታገኛላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ነው ጌታ ኢየሱስ ክርስቶስ ጴጥሮስን ይጠይቀዋል። እንዳልኳችሁ ጴጥሮስ ጌታ ኢየሱስ ክርስቶስን በሌሊት 3 ጊዜ ክዶት ወደ ውጪ ወጥቶ አልቅሶ ተጸጽቶ ጌታዬን ወዳጄን አምላኬን ካድኩት ብሎ አልቅሶ ቅስሙ ተሰብሮ ያ ሁሉ ፉከራው ጠፍቶ ኮስሙኖ ባለ ጊዜ ከዛ ሁሉ ደቀ መዛሙርት መርጦ ከነኚህ ሁሉ አብልጠ ተወደኛለህን ብሎ ይጠይቃል። አዎ እወድሃለሁ፣ ግልገሎቼን አሰማራ ይለዋል ጌታ ኢየሱስ ክርስቶስ። ተመልከቱ እንግዲህ ስንት ጀግኖች አሉ። እንደነ ዮሐንስ እስከ መጨረሻው የተከተሉት እስከ መስቀሉ ድረስ ሄደው ያዩ በጌታ የሆነውን ስቃይ ሁሉ የተመለከቱ እያሉ ባጠገቡ ያልነበረ ድራሹ የጠፋ ሰው እንደዚሁም ደግሞ የካደው ሰው ጌታ ኢየሱስ ክርስቶስ ትወደኛለህን ግልገሎቼን አሰማራ እንዴት ቢያምነው ነው? እሱን የካደውን ሰው በምን አመነው ጌታ ኢየሱስ ክርስቶስ? ባካችሁ ይገባችኋል ይሄ ሂሳብ? እኔ ሂሳቡ አይገባኝም። እኔን የካደኝ ሰው እንዴት አምኜ ነው ሌላ ኃላፊነት የምጭንበት? ወገኖቼ ድካም ሊኖር ይችላል፣ መውደቅ መነሳት ሊኖር ይችላል። እግዚአብሔር በምን ጊዜም ቢሆን በብርታታችን ኃላፊነት ሰጥቶን አያውቅም። በችሎታችን፣ በእውቀታችን፣ በጉልበታችን፣ በታማኝነታችን ተጽፎ ነጥብ ሰጥቶን መቶ አግኝተሃልና አንተ ደግሞ ይህንን ኃላፊነት ይጨመርልሃል አይለንም። የልባችንን ፍቅር የልባችንን መውደድ ያያል። ጴጥሮስ በልቡ እንደሚወደው ያቃል። ከድካሙ የተነሳ ቢክደውም ልቡ ግን የክርስቶስ እንደሆነ እግዚአብሔር ያቃል። ልባችሁ የክርስቶስ ይሁን። ክርስቶስን የምትወዱ ሁኑ። ክርስቶስ የሚጠብቅባችሁ ትወደኛለህን? ከወደድከኝ ግልገሎቼን አሰማራ ነው። ሁለተኛም ጠየቀው፣ ከነኚህ ሁሉ ትወደኛለህን? የዮና ሊስም ኦን ሆይ ትወደኛለህን አለው። አዎ እወድሃለሁ። ከመጀመሪያው ይልቅ ድምፁ እየሰለለ ነው የመጣው ይመስለኛል። ምክንያቱም ሶስተኛው ላይ እንመለከታለን እንደዛ መሆኑ። አዎ እንደወደህ አንተ ታውቃለህ ይለዋል። እንግዲያውስ ጠቦቶቼን ጠብቅ ይቀጥልና ጌታ ኢየሱስ ክርስቶስ አሁንም ተመሳሳይ ጥያቄ ሲጠይቀው ሶስተኛ ጊዜ ስለጠየቀው አዘነ ይላል። ለምን? አሁንም እወድሃለሁ የምለው ውሸት እንደሆነ ይመስለው ይሆን? ምክንያቱም ከሁሉ በፊት ፎክሬ ጠላቶች እንኳን ሲመጡ ከሱ ፊት ቆሜ ልከላከል ዘራፍ ብዬ እኔ ብቻ ነኝ የካድኩት። ይሄንን አውቆ ይሆን እንዶ ደጋግሞ የሚጨምቀኝ? ምን አለ በድካሜ ባይመጣ ሰው ፊት ባያዋርደኝ? አላውቅም። ብዙ ነገር ሊያስብ ግን ይችላል። እዚህ ላይ ግን ሶስተኛ ጊዜ እንደጠየቀው አይቶ አዘነ ይላል። ይሄ ብዙ ነገር ልናይበት የምንችለው ነው። ግምት የተጻፈ አይምሮን የምናነብበት ጊዜና እድል ወደ ኋላ ሄደን መመለስ ባንችልም፣ ግን አዘነ የሚለው ነገር በአብዛኛው ከራሱ የህይወት ጉልበት ጋር የሚሄድ ከሱ ድክመት ከሱ ካደረገው ከመስቀሉ በፊት ጌታ ኢየሱስ ክርስቶስ ከመስቀሉ በፊት ተጠይቆ ስለካደው ሁኔታ በፊቱ እንደሚመጣ ግን ግልጽ ነው። ኢየሱስ ክርስቶስ ያ ድካሙ ግን አልገደደውም። በጎቼን አሰማራለሁ፣ ግልገሎቼን፣ ጠቦቶቼን፣ በጎቼን። ይህ ኃላፊነት የሚሰጠው ሰው በሙሉ ጌታ ኢየሱስ ክርስቶስን የሚወድ ብቻ ነው። ይህንን ልብ እንድትሉ ያስፈልጋል። የክርስቶስን መንጋ ሳትወዱ አገልግሎት የምትገቡ ሰዎች በጣም አደገኛ ሰዎች ናችሁ። ሰምታችሁኛል? ልድገሞ ይሄንን። የክርስቶስን መውደድ ሳናረጋግጥ አገልግሎት መንገባ ሰዎች በጣም አደገኞች ነን። ለምን መሰላችሁ? ከክርስቶስ ፍቅር የተነሳ የምናገለግለው አገልግሎት እኛም ለመንጋው ራሳችንን ለመስጠት እንኳን የማንመለስ በክርስቶስ ኃይል ሁሉን ነገር ለነሱ መልካም ለማድረግ በጉልበት ነው የምንሄደው። ፍቅሩ ከሌለን ግን በስጋ ነው የምንሄደው። በስጋ የሄደ ደግሞ የሚያፈራው የስጋ ፍሬን ነው። እግዚአብሔር ከእንዲህ ይጠብቀን። ክርስቶስን መውደዳችሁን የምታገለግሉት ክርስቶስን ስለወደዳችሁ ብቻ እንደሆነ እንድታስቡ ያስፈልጋል። ግዴላችሁም መልሱን ለራሳችሁ ሰጥታችሁ አርፋችሁ ቁጭ በሉ። እግዚአብሔር ሆይ ፍቅር በውስጤ ይግባ፣ ፍቅር በውስጤ መግባቱን እርግጠኛ ልሁን፣ ካንተ ፍቅር የተነሳ እንዳገለግል እርዳኝ በሉት። ክርስቶስ ጴጥሮስን የረዳ እናንተን መርዳት አያቅተው። ቢያንስ አልካዳችሁትም። ለእናንተ ደግሞ ከጴጥሮስ ያነሰ ጉልበት የለውም። ኢየሱስ ክርስቶስ ከጴጥሮስ ባነሰ ፍቅር አይደለም የሚወዳችሁ፣ ነፍሱን እስከ መስጠት ድረስ የወደዳችሁ አምላክ የማይወድልባችሁን ወደ ፍቅር ይለውጥላችኋል። ከዛ በኋላ ሁላችሁም እግዚአብሔርን ለማገልገል የምትነሱበት መንገድ ጉልበት ያለው፣ ኃይል ያለው፣ ፍሬ ያለው ይሆናል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ይሄንን ከማለቱም በፊት ለጴጥሮስ የሰጠው ትልቅ ኃላፊነት አለ። የማቴዎስ ወንጌል ምዕራፍ 16 ላይ እኔም እልሃለሁ ይላል ጴጥሮስን፣ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነምም ደጆች አይችሏትም፣ የመንግስተ ሰማያትን መክፈቻዎች እሰጣለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። ይሄም ለጴጥሮስ የተሰጠው ከባድ ኃላፊነት ነው። ጴጥሮስ ከተሰጠው ኃላፊነት ብዙ ከባድ ለሱ ነው የተሰጠው። ሁላችንም በሱ መስመር ነው የምንሄደው። ዛሬ የምናገለግል በሙሉ ጌታ ኢየሱስ ክርስቶስ ለጴጥሮስ በሰጠው ኃላፊነት መመሪያ መሰረት ነው የምንሄደው። ይሄ ነገር በጣም እጅግ በጣም ትልቅ ኃላፊነት ነው። በምድር ያሰርከው ይታሰራል፣ የፈታኸው በሰማይ ይፈታል። የመንግስተ ሰማያትንም መክፈቻ ሰጥቻለሁ ይላል። ይሄ በካቶሊክ ቤተክርስቲያን ትልቅ ስፍራ ያለው ነው። አንዳንዶቻችሁ ታውቁ ይሆናል። ጴጥሮስ ሐዋርያው ጴጥሮስ በካቶሊክ ቤተክርስቲያን በቫሲሊካ ሄ በቅዱስ ጴጥሮስ የሚባለው በቫቲካን ከተማ በሮም ውስጥ ባለች በትንሽ ቫቲካን ከተማ ውስጥ ብትሄዱ በዛ ቤተ ክርስቲያን ውስጥ ተጽፎ የምታገኙት የጳጳሳቱ ስም አለ። የመጀመሪያው ጳጳስ ጴጥሮስ ነው። የመጀመሪያው ጳጳስ ከዛ ጀምሮ ዘመናትን እየተሻገረ 266 ጳጳሳት እስከ ጳጳሱ ፍራንሲስ ፖፕ ፍራንሲስ እስከ ዛሬው ካረንትሊ እስካሉ ድረስ 266 ሐዋርያት በጴጥሮስ ምሳሌነት የተሰየሙ በቤተ ክርስቲያን ላይ የተሾሙ ኃላፊነታቸውና አገልግሎታቸውን በእግዚአብሔርና በሕዝቡ መካከል ሆነው ኃላፊነታቸውን የሚወጡ እነኚህ ብዙ ቁጥር ያላቸው ሰዎች ናቸው። በርግጥ አንዳንዶቹ 267 ይሏቸዋል። ምክንያቱም በ752 ዓመተ ምህረት አካባቢ ሴንት ፒተር የሚባል ሌላ ደግሞ የኛው ሳይሆን ሁለተኛው ሌላው ሴንት ፒተር የሚባለው በተመረጡ በአራተኛቸው ቀን ሞቱ። እለተ ሲመታቸው ሳይደርስ ማለት ነው። ስለዚህ አንዳንዶቹ እንደ ጳጳስ ይቆጥሯቸዋል፣ አንዳንዶቹ አይቆጥሯቸውም። ቁጥሩ ቁም ነገር የለውም። 266 ወይ 267 ጳጳሳት ተከታታይነታቸውን ጠብቀው እስከ ዛሬ ድረስ በዓለም አንደኛ ቁጥር አባል ያላት ቤተ ክርስቲያን በዓለም ላይ ካቶሊክ ናት። ይህ በጴጥሮስ ምሳሌነትና ጀማሪነት የተመሰረተ ነው። ጠልቄ በውስጡ ልገባ አልችልም፣ ምክንያቱም የኛ ዶክትሪንና የነሱ በጣም ይለያያል። ይሄንን እናውቀዋለን። የሆነ ሆኖ ግን ጴጥሮስ የጋራችን ነው። እግዚአብሔር የተባረከ ይሁን። ጴጥሮስ የተቀበለው ኃላፊነት ለአባተ ክርስቲያናት ሁሉ ነው። ለሁላችንም የተቀበለው ይህንን ኃላፊነት ነው። ስለዚህ ጴጥሮስ ይህንን ሁሉ ኃላፊነት ከመሸከሙ በፊት ትወደኛለህን ተብሎ ተጠይቋል። ዛሬ ትወደኛለህን ይለናል ጌታ ኢየሱስ ክርስቶስ። ወገኖቼ እግዚአብሔርን የማንወድ ከሆነ ለአገልግሎት ብቁ አይደለንም። ያለቀ ነገር ነው። ብዙ መመዘኛ ነጥብ ቤተ ክርስቲያን ይኖራታል። ይህ የተከበረ ነው። የሕይወት ምስክርነት ያስፈልጋል። የበደላችሁት ሰው መኖር የለበትም። ያሳዘናችሁትን ሰው ይቅር ማለት አለባችሁ በአገልግሎት ከመግባት። ሌላም ሌላም መመዘኛ። አንደኛው ዋናው ሁሉን ያጠቃለለው ግን እግዚአብሔርን ትወዱታላችሁ፣ ክርስቶስም ትወደኛለህን የሚለን ለዚህ ነው። ትወደኛለህን ይላል። ምክንያቱም ምን ይላል የእግዚአብሔር ቃል? ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር የለውም ይላል። ምክንያቱም እግዚአብሔር ፍቅር ነው። ፍቅር ካለን እግዚአብሔር አለን። ፍቅር ከሌለን እግዚአብሔር ፍቅር ስለሆነ እግዚአብሔር የለንም። ወገኖቼ እግዚአብሔርን የማያውቁ የእግዚአብሔር ፍቅር የሌላቸው አገልጋዮች በዛሬ ዘመን በየአባተ ክርስቲያናት ውስጥ አሉ። ተሳሳትኩኝ? አትፍሩ። እሺ፣ እኔ ኃላፊነት ወስዳለሁ። አሉ ብቻዬን። እነኚህ ሰዎች በጣም አደገኞች ናቸው። ሐዋርያው ጳውሎስ በሐዋርያት ሥራ ውስጥ ምን ይላል? እኛ ይህንን ወንጌል ከሰበክንላችሁ በኋላ ከኛ በኋላ የሚመጡ ጨካኞች፣ ተንኮለኞችና እንደዚሁም ደግሞ ተኩላዎች ከኛ በኋላ ይመጣሉ። ደቀ መዛሙርቱንም ወደ ኋላ ይጎትታሉ፣ ጠማማ ነገርም ይነግሯቸዋል ይላል። ለሕዝቡ የማይራሩ ነው የሚላቸው እነኚህ ሰዎች። ለመንጋው የማይራሩ ይላል። ይመጡና እንደ መሪ ራሳቸውን ያስቀምጣሉ፣ ስብከትንም ይሰብካሉ። ስብከታቸው ጠማማ ነው፣ ከወንጌል የራቀ ነው። እነዚህ ሰዎች ተኩላዎች ናቸው፣ ክፉዎች ናቸው፣ ጨካኞች ናቸው፣ ለመንጋዎች የማይራሩ ናቸው የሚለው ሐዋርያ ጳውሎስ ነው። በሐዋርያ ሥራ ምዕራፍ 20 ቁጥር 29-30 ላይ ልትመለከቱ ትችላላችሁ። ክፉ ሰዎች አሉ፣ ርኅራኄ የሌላቸው፣ መንጋውን ለራሳቸው ጥቅም የሚጠቀሙበት፣ ለኑሯቸው የሚጠቀሙባቸው፣ ለኪሳቸው የሚጠቀሙባቸው፣ ሐሰተኛ ትንቢት ይዘው የሚመጡ ክፉዎች፣ ጨካኞች፣ ጨካኞች ይላቸዋል የእግዚአብሔር ቃል። አይገርማችሁም? ተኩላዎችም ናቸው ይላቸዋል። አትፍሩ፣ የእግዚአብሔር ቃል ነው ይሄ። ሐዋርያ ጳውሎስ በመንፈስ ቅዱስ ተመርቶ የተናገረው ነው። አሉ እነኚህ ሰዎች እግዚአብሔር የላቸው። ምክንያቱም ፍቅር ስለሌለባቸው፣ ጨካኝ ስለሆኑ ለመንጋው እግዚአብሔር የለባቸው። ልንጠነቀቅላቸው ይገባል። ይቅርታ በጣም እነኚህ ሰዎች እንደነኚህ አይነት ሰዎች በየአባቱ ክርስቲያናቱ መእመን ስር እየተሽለኮለኩ ከፍቅር የተነሳ ሳይሆን ምን አገኝበታለሁ ምን አገኝባታለሁ ብለው ራሳቸውን እንደ ነብይ የሚቆጥሩ ራሳቸውን እንደ ሐዋርያ የሚቆጥሩ ራሳቸውን ልዩ አድርገው በመእመን ፊት የሚያቀርቡ ነገር ግን የክርስቶስ ፍቅር የሌላቸው ብዙዎች ናቸው። አትፍሩ። በግልጽ ልንናገርም ይገባናል። ይሄንን ስል ነብይ ከሌ ሐዋርያ ከሌ ተባለ ሁሉ በዚህ መንገድ ሄደ የጌታ ፍቅር የሌለው ነው ማለት አይደለም። ወደዛ አትጠቅልሉኝ። ነገር ግን ጨካኞች ሐዋርያ ጳውሎስ የሚላቸው ሰዎች አሉ። አንድ የሰማሁት አስደናቂ ታሪክ አንዲት የኛ ቤተክርስቲያን ማለት የኢትዮጵያ መሰረት ክርስቶስ ቤተክርስቲያን አባል ያሉ እናት ቤት ያከራያሉ። ብዙዎቻችሁ ይህን ታሪክ ሳሰሙት አትቀሩ። ቤት ሲያከራዩ ተከራይ ክርስቲያን ትገባለች። ተከራይ ሆና ገብታ አይምሯቸውን ማኒፕሌት አድርጋ ትንቢት እየተነበየች በኮቴሽን ውስጥ ትንቢት የሚመስል እየተናገረች እግዚአብሔር በሙሉ ለእኔ ስጪኝ ብሏል ብላ ሴትዮዋን ዘመናቸውን የለፉበትን 3 ቤት ተረክባ በስሟ ዞረች። በመጨረሻ ወጡልኛለቻቸው። ሴትዮዋ ሲናገሩ ይህም ባታረጊ ትሞቻለሽ፣ ጌታ ተናግሮኛል፣ ቤተ ክርስቲያን አትሂጂ፣ ዘመዶችሽም ጋር አትሂጂ፣ ስትሞቺ ደግሞ ይህን ልጅ ስለሌለሽ ለቤተ ክርስቲያን ነው የምትሰጪው፣ እኔ ራሴ እኮ አገልጋይሽ ነኝ፣ ቤተ ክርስቲያንሽ ነኝ ብላ እሷ እንደ ፓስተር እኚህ እናታችን እንደ ምእመን 2 አባል ያለበት ቤተ ክርስቲያን ራሷ ፈጥራ ንብረታቸውን በሙሉ ተረከበች። ዓለም ህዝብ ነው ጉድ ያለው። ተኩላዎች ለመንጋው የማይራሩ ጨካኞች የሚላቸው እንደነኛ አይነት ሰዎች ነው። ከብዙ ዓመት የህዝብ ለቅሶና ጩኸት በኋላ በፍርድ ቤት ተፈርዶላቸው ንብረታቸው ተመልሶላቸዋል። እግዚአብሔር የተመሰገነ ይሁን። ጨካኞች አሉ። አትፍሩ አትፍሩ፣ ጨካኞች አሉ። የእግዚአብሔርም ቃል ይናገራል። ዘመናችንም ደግሞ ይህንን ያሳየናል። ጥቅስም ይጠቅሳሉ የእግዚአብሔርን ቃል። እግዚአብሔር ከዚህ ይሰውረን። ምን ይላሉ አሉ። አሁን በቅርብ ኢትዮጵያ ሄጄ ነው የሰማሁት። መጀመሪያ ለእኔ አንጪ። ትዝ ይላቸዋል ነቢዩ ኤልያስ ያችን ሴት በጣም ራበውና እባክሽን ውሃ አምጪልኝ ይላታል። እሺ ብላ ስትሄድ ነይ ነይ እንደገና ይላትና እባክሽ ትንሽ እንጎቻም አድርገሽ ደግሞ ይዘሽልኝ ነይ ይላታል። ውሃውን ፈቅዳለች። ይሄኛው ግን ረሃብ ዘመን ስለነበረ በማድጋ ውስጥ ጥቂት ዱቄት በማሰሮም ውስጥ ጥቂት ዘይት ብቻ ያላት ሴት ስለነበረች ጌታዬ ሆይ እግዚአብሔር በሚያውቀው ጥቂት ዱቄት በማድጋ ጥቂት ዘይት ደግሞ በማሰሮ ውስጥ አለ፣ እኔና ልጄ ለመጨረሻ ጊዜ እንበልተን እንሞታለን ብለን ያስቀመጥኩት ነው ትሏለች። ግድ የለሽም መጀመሪያ ለእኔ አንጪ ይላታል። ይሄ በጣም ፖፑላር ጥቅሳቸው ነው። መጀመሪያ ለኔ አንጡ። ወረድ ብሎ ያለውን ጥቅስ ግን አይነግሯቸውም። የእግዚአብሔር ቃል እዛ ላይ ምን ይላል? ሴትዮዋም ለነብዩ ከታዘዘች በኋላ ማድጋውም ከዱቄት ማሰሮም ከዘይት አላለቀም አልተቋረጠም እስከ መጨረሻው የችግር ዘመን እስኪያልፍ ድረስ ያንን ነገር በጥጋብ ከልጇ ጋር ትበላ ነበር። ይሄኛውን ጥቅስ አይነግሯቸውም። ብቻ አስቀድመሽ ለእኔ መጀመሪያ አንቺ፣ ነቢዩ ይህን ብሏል፣ አንቺም ይሄን አድርጊ ትባርክ ያለሽ ይላሉ። ፍቅር የሌላቸው ሰዎች እንደዚህ ናቸው። በፍቅር የተሞሉ ሰዎች ግን ምኞታቸው፣ ህልማቸው ምድራዊ ነገር በመንጋው ላይ ጭካኔን ማሳየት ሳይሆን ህልማቸውና ተልማቸው እንደ ክርስቶስ መሆን። በጣም የሚገርም ነው። በፊልጵስዩስ ምዕራፍ 3 ቁጥር 10-11 ላይ ጳውሎስ እንዲህ ብሎ ይጽፋል። እርሱንና ተንሳኤ የእርሱንና የተንሳኤውን ኃይል እንዳውቅ ይላል። እርሱን ሲል ከላይ በተመለከቱ ጌታ ኢየሱስ ክርስቶስን ማመልከቱ ነው። ጌታ ኢየሱስ ክርስቶስንና የተንሳኤውን ኃይል እንዳውቅ በመከራም እንድካፈል ወደ ሙታንም ተንሳኤ ብደርስ ቢሆንልኝ በሞቱ እንድመስለው እንኳን እመኛለሁ። ተመልከቱት። እግዚአብሔርን የሚወድ ክርስቶስን የሚወድ አገልጋይ ምኞቱን ተመልከቱት። ክርስቶስን መስሎ ክርስቶስ እንደሞተ መሞት የሚፈልግ ክርስቶስ ያየው መከራ እንደርሱ መከራ ተቀብሎ በመከራውም ክርስቶስን ለመምሰል ነው ምኞቱ እንጂ በመድር ያለው ነገር አይደለም። እግዚአብሔርን የምትወዱ ሰዎች ስታገለግሉ ምኞታችሁ ክርስቶስን መምሰል ነው። እግዚአብሔርን የማይወዱ ሰዎች ደግሞ ሲያገለግሉ ምኞታቸው ምድራዊ ነው። በመንጋው ላይ ጨክናሉ፣ ክፉ ይሆናሉ፣ እንደ ተኩላም ደግሞ ጨካኞች ይሆናሉ። እግዚአብሔር ከዚህ ይሰውረን። ትወዱኛላችሁን ይላል ጌታ ኢየሱስ ክርስቶስ። ትወዱኛላችሁን? የምትወዱኝ ከሆነ ግልገሎቼን፣ ጠቦቶቼን፣ በጎቼን አሰማሩ። የታላቁ ተልእኮ በሐዋርያ ማን ነው? በማቴዎስ ወንጌል ምዕራፍ 28 ቁጥር 19-20 ላይ ያለውም ወደ ዓለም ሁሉ ሂዱ ወንጌልም ስበኩ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው የሚለው የፍቅር መልእክት ነው። የፍቅር መልእክት ነው። ለነፍሳት እንድንደርስ ነው። ለነፍሳት የምንጓጓ ክርስቶስን የምናፈቅር ከሆነ የጌታ ኢየሱስ ክርስቶስ ደም የሞተላቸው ሰዎች ወደ ሲኦል እንዲሄዱ በሰይጣን ግዛት ውስጥ እንዲገዙ ልባችን አይፈቅድም። ከፍቅር የተነሳ አንድ ምሳሌ ልንገራችሁ። የመጨረሻ አንድ በጣም የምወደው አብረን ያደግን ጓደኛ አለን። አሁን መጋቢ ነው እና ጌታን ባገኘን ጊዜ ሁሉ ጊዜ ይህንን ነገር ስንገናኝ እዚህ አሜሪካን ያለው እናወራዋለን። አሁንም ኢትዮጵያ በሄድኩ ጊዜ አንድ ሆቴል ውስጥ ነበር ያረፍ ነው እና ይህንን አንስተን እየሳቀን እናወራ ነበር። ምን ሆነ መሰላችሁ? ከቤቱ ሲመጣ አንዲት አጋንንት የያዛት ልጅ ያያል። ትክለፈለፋለች፣ ትዞራለች፣ መንገዱን ትሻገራለች፣ መኪና አታይም። አሰቃቂ የሆነ አይነት እንቅስቃሴ ነው የምታደርገው እና ይጨነቃል ይሄ ልጅ። ከዛ በኋላ በኢየሱስ ስም ቁም፣ በኢየሱስ ስም ቁም እያለ ይከተላታል። እና ልክ እኔ ከቤት ወጥቼ መንገድ ተሻግሬ ወደ ቸርች ሊሄድ ስል እንገጣጠማለን። ልጅቷ በእኔ በኩል አልፋ አንድ ግሮሰሪ ውስጥ ትገባለች። እግዚአብሔር ይገስጸው፣ አሰቃያት፣ ጌታ እንትን ያላትን እያለ ይላል። በኋላ መጨረሻ ላይ ወጣች እና ስትመጣ ልጁ በነገራችን ላይ ጌታን ሲቀበል ከእርኩስ መንፈስ እግዚአብሔር ነፃ ያወጣው ሰው ነው። ትንሽ ፍርሃትም አለችበት። ከዛ በኋላ ልክ ሮጣ ስትመጣበት ስትለው መጣና ያዘኝ ተከለለ ይላል። እሷ ደግሞ መፍራቱን ስታይ ትዞረው ጀመረ። ሲዞሩ በቃ እኔም ጉልበት ማግኘት ነበረብኝ። በኢየሱስ ክርስቶስ ስም አስሬሻለሁ፣ እሱም በኢየሱስ ክርስቶስ ስም አስሬሻለሁ አለ። ቀጥ ብለን ይዘናት ቸርች ሄድን፣ ጸለይንላት። ከብዙ ዓመታት 40 ምናምን ዓመት በኋላ አሁን ስንገናኝ ከዚህ ወንድም ጋራ እንደው ለመሆኑ ምን ተሰምቶ ነው መከራ ስታይ ነበረው ያችን ሴት ስትከተል አልኩ። እሱ ሲያወራው ነው ነገሩን እኔ የጠየቅኩት። እንደው ምን አስገደደ አልኩት። ስም አለ። እኔ እኮ ያኔ የታየኝ የጌታ የኢየሱስ ክርስቶስ ደም ለእሷ የፈሰሰው በእሷ ላይ ከንቱ መሆኑን የታየኝ አለኝ። ተመልከቱት። ጌታን የሚወድ ሰው ጌታ ለሞተለት ሰው ያለውን ፍቅር እንድትመለከቱት ነው የምፈልገው። በዚህ ጉልበት ነው ለነፍሳት የምንራራው፣ ለጠፉት የምናዝነው፣ ለታሰሩት መፈታትን የምንለምነው በክርስቶስ መውደድ ጉልበት ነው። ያ መውደድ ስለነበረው ይህ ሰው በዛ ጊዜ መንገደኛውን ሁሉ፣ በጠላት የታሰረ ሁሉ፣ በጠላት ቁርኝት ስር ሆኖ የሚሰቃየውን ሁሉ ነፃ ለማውጣት በጣም ዴዲኬትድ የሆነ ልጅ ነበር። ብዙዎች በሱ እጅ እግዚአብሔር ጸልዮ ነፃ አውጥቷቸዋል። የክርስቶስ ፍቅር ትወዱታላችሁ? እናንተ ጌታ ኢየሱስ ክርስቶስን ትወዱታላችሁ? ጌታ ኢየሱስ ክርስቶስን እንድወደው እርሱ ያውቃል በሉ። አቅም ያጣችሁ ጉልበት ያላችሁ ደግሞ አዎ ጌታን እወደዋለሁ በሉ። ጌታን የምትወዱ ሁሉ ተነሱና እንጸልይ። ሁላችሁም ተነሱ ጌታ እንደምትወደው አውቃለሁ እንድትሉት ስለፈለኩ ብቻ ነው። እንጸልያለን። ለፍቅር ትርጉም እንደ ኢየሱስ የለም። በወልድ ልብ ውስጥ ያለች ፍቅር ነች ፍጹሚቱ። የገለጸልን በሞቱ ያልተለወጠች ብርዛቱ። ፍቅር ለመቅመስ በኢየሱስ መታደስ። ፍቅሩ የማያቋርጥ ጅረት ነው አጥንትን ዘልቆ የሚሰማ። ልዩ ጣዕም የሞላው የብርታት ቅኔን የሚያሰማ። ነፍስን ከመስጠት የበለጠ መውደድ የለም። ይህቺ ናትና ፍቅር ብርሃን የሆነች ለዚህ ዓለም። ፍቅር ለማየት ኢየሱስን መመልከት። ለፍቅር ትርጉም እንደ ኢየሱስ የለም። የፍቅር ትርጉም ኢየሱስ ክርስቶስ ሆይ፣ አንተን ባሰብን ጊዜ ፍቅርን እናያለን። ያንተን ለኛ በሞት ባሰብን ጊዜ ፍቅርን እንመለከታለን። ኢየሱስ ሆይ፣ አንተን መውደድ ለኛ ቀላል ነው። ከአብ በተቀበልከው የመውደድ ኃይል ስለወደድከን እነሆ ነፍስን አሳልፈ ለኛ እስከ መስጠት ድረስ ፍቅርህን ስለገለጽክልን ዛሬ እንወድሃለን። እግዚአብሔር ሆይ፣ በምታሰማራን መንገድ እንደ ጴጥሮስ እንሄዳለን። ጉልበታችንና ኃይላችን አንተ እንደሆንክም እናምናለን። እግዚአብሔር አምላካችን ሆይ፣ እነሆ በዚህ ሰዓት